ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ፣ በ25 ሜትር ባንድ በ1240 ኪሎ ሄርዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ የካቲት 9/2011 ዓመተ ምህረት ምሽት ፕሮግራም ነው። ከዚህም ከዚያም የምሽቱ የሙዚቃ ቃና ዝግጅት ሊያዝናናችሁ ተሰናድቷል። ከእኛ ጋር ሁኑ። አሁን ወደ መጀመሪያው ዝግጅት እናልፋለን። የቀዳማዊ ኃይለ ሥላሴ ሐውልት ጉዳይ። የቀድሞው የኢትዮጵያ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ለአህጉሪቱ ነጻነትና ለአፍሪካ አንድነት ድርጅት ዛሬ የአፍሪካ ኅብረት ምስረታ ላበረከቱት አስተዋጽኦ የመታሰቢያ ሐውልት ይቆምላቸው ዘንድ በተደረሰው ውሳኔ መሠረት ባለፈው ቅዳሜ ጠቅላይ ሚኒስትር አብይ አህመድና ሌሎችም የአህጉሪቱ መሪዎች የንጉሠ ነገሥቱ ቤተሰብ አባላት በተገኙበት ተመርቆ ተከፍቷል። ለሌላው የኅብረቱ መሥራች ለጋናው የቀድሞ ፕሬዚደንት ኳሜ ንክሩማ ከዓመታት በፊት የመታሰቢያ ሐውልት ሲቆም፣ ለኢትዮጵያው ንጉሠ ነገሥትም በተመሳሳይ የመታሰቢያ ሐውልት ያለመሠራቱ በጊዜው ከፍተኛ ንግግርና ቅሬታ ጭሮ እንደነበር አይዘነጋም። ለመሆኑ የመታሰቢያ ሐውልቱ መቆም ተጨባጭ ታሪካዊ ፋይዳ ይኖረው ይሆን? አንድምታውስ ምንድን ነው? የሚሉትንና ሌሎች መሠረታዊ ጥያቄዎችን ጨምሮ አሉላ ከበደ የታሪክ አዋቂ፣ ስለ አስፈላጊነቱም ሲሟገቱ የነበሩና ሌሎችንም ከጉዳዩ ጋር ግንኙነት ያላቸውን ጋብዞ አወያይቷል። ወደ ውይይቱ።
ፕሮፌሰር ሽመት ሲሻኝ በዚህ በዩናይትድ ስቴትስ ለረጅም ዓመታት በታሪክ መምህርነት ያገለገሉ በክሪስቶፈር ኒውፖርት ዩኒቨርሲቲ የታሪክ መምህር፣ ዛሬ በባህር ዳር እንዲሁ በሙያው በማገልገል ላይ እንዳሉ ነው የተረዳሁት። አቶ ነቢያት አክሊሉ፣ አቶ ያልኩ ለደንቡ ላስተዋውቅ እንጂ በዚህ በዩናይትድ ስቴትስ የተወለድክና ያደግክ ወጣት አማርኛህና በኢትዮጵያ ጉዳዮች ቅርብ የሆነ ስሜትህ እንዳያሳስት እጠራጠራለሁ። ለሁሉም ሁለታችንም እንግዶቼን ለጊዜያቸው አመሰግናለሁ።
እኛም እናመሰግናለን።
እሺ፣ እኛም እናመሰግናለን።
ባለፈው እሁድ አዲስ አበባ በሚገኘው የአፍሪካ ኅብረት ቅጥር ግቢ ውስጥ ከበርካታ ዓመታት ውዝግብ በኋላ የግርማዊ ቀዳማዊ አጼ ኃይለ ሥላሴ መታሰቢያ ሐውልት ተመርቆ ተከፍቷል። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድና የሌሎች አገራት መሪዎች፣ የንጉሳውያን ቤተሰቦች እንዲሁም ሌሎች የሚመለከታቸው ባሉበት ተመርቆ ለመከፈት ችሏል። ከዚህ ቀደም ሲያወዛግብ በነበረበት ጊዜ የኢትዮጵያ ታሪክ የኢትዮጵያ ቅርስ ነው፣ በዜግነት ያገባኛል በሚል አቶ ነቢያት ለስድስት ዓመታት የአፍሪካ ኅብረት መሪዎችን ጨምሮ የሚመለከታቸውን በመጠየቅ በርካታ ቦታዎች ደርሰሃል። ለቀድሞ አፍሪካ አንድነት ምስረታ ቁልፍ ሚና የነበራቸው ቀዳማዊ ኃይለ ሥላሴ እንደ ጋናው ፕሬዚዳንት ንክሩማ ሁሉ ክብሩ ይገባቸዋል በሚል ስትሟገት ነበርና አሁን በቦታው ተገኝተህ አዲስ አበባ ነው ማነጋገር። እስኪ በስሜቱ እንደርደር ነቢያት።
ስሜቱ በጣም ደስ የሚል ነው። ከስድስት ዓመታት በላይ የታገልንለት ዓላማ ስለነበረ በመሀል ብዙ ውጣ ውረድ ቢኖረውም በመጨረሻው ተሳክቶ በጠቅላይ ሚኒስትራችን በዶክተር አብይ አህመድ፣ ሌሎችም የአፍሪካ ኅብረት መሪዎች፣ በፕሬዚዳንት አውዶ፣ በጋናው ፕሬዚዳንት በፖል ካጋሚ፣ በአፍሪካ ኅብረት ኮሚሽን ቼርፐርሰን ፋቲ ማህመድ በመመረቁ እጅግ በጣም ደስ ብሎናል። ምናልባት ሰዓትም ደግሞ ልዩ ያደረገው ከመፈንቅለ መንግስቱ ከ1966 አብዮት ወዲህ ንጉሳውያን ቤተሰቦች እንደዚህ በአንድነት ተሰባስበው ኦፊሻል በሆነ በኢትዮጵያ መንግስት ደረጃ ጥሪ ተደርጎላቸው ተሰባስበው አያውቁም ነበር። ይሄ መጀመሪያቸው ነው እንግዲህ ከዛን ቀን ጀምሮ ወዲህ እና ስሜቱ ለእኛ ለኢትዮጵያውያን፣ ለአፍሪካውያን በሙሉ በጣም ደስ የሚል ነበር።
መልካም። ለምን በዚህ ጉዳይ ተሳብክ? እንዴት ልትሳተፍ ቻልክ? የሚልትን እና የመሳሰሉ ጥያቄዎች ወደ ኋላ ላይ እናነሳለን። ፕሮፌሰር ሹመት፣ የታሪክ ጉዳይ ነው የምንነጋገርበትና እስኪ ታሪካዊ ፋይዳውን በመመርመር እንጀምር። ከዚህ ቀደም በአውሮፓውያን የዘመን አቆጣጠር 2012 ግድም ይህ ሐውልት ለአንደኛው ለቀድሞ የአፍሪካ አንድነት መስራች ለጋናው ፕሬዚዳንት እንዲቆም ሲወሰን የቀዳማዊ ኃይለ ሥላሴ ጉዳይ ወደ ጎን ተትቶ ነበር በሚል ውዝግብ ሲያስነሳ ታሪካዊ ፋይዳውን በመጥቀስ በውይይት ተሳትፈው ነበር። ዛሬ እውን ሆኗል። ከጥቂት ዓመታት በኋላ ምንድነው ይላሉ የዚህ መታሰቢያ ሐውልት መቆም ታሪካዊ ፋይዳው ምንድነው? እንደ ኢትዮጵያ ስላሉ አገሮች ታሪክ ምን ይጠቅማል?
ታሪክ የማያቋርጥ ውይይት ነው ይባላል። በተወሰነ ወቅት ታሪክን የምናይበት እይታችን፣ አተረጓጎማችን፣ የምንጩን ብዛትና ጥራት እየተለዋወጠ ስለሚሄድ በዚያው ልክ የታሪክ አገነዛዘብም እየተቀየረ ይመጣል። የዛሬ 7 ዓመት ስታነጋግሩ በእውነቱ በቀዳማዊ ኃይለ ሥላሴ በዚህ ሐውልት ላይ ጥያቄ መነሳቱ ራሱ ሌሎችም ሳይሆን ቢኖሩ ኖሮ ከዋሚ ምክሩ አልነበር የሚያስገርመው። ምክንያቱም እነ ከዋሚ ንክሩማ ወደ አፍሪካ አንድነት፣ ወደ አፍሪካ ነጻነት መጣን የሚሉት በቀዳማዊ ኃይለ ሥላሴ አርአያነት ነው። በእውነቱ ከዋሚ ንክሩማ ትልቅ ራዕይ ያለው መሪ ነው። እያንዳንዱ የአፍሪካ ሀገር ነጻነት ከአፍሪካ ህብረት ጋር ካልተገናዘበ በስተቀር ትርጉም የለውም ብሎ የታገለ ሰፋ ያለና ሩቅ አስተያየት የነበረው መሪ ነው። ነገር ግን ያንን ራዕዩን ወደ ተግባር እንዲጠጋ ያደረጉለት ቀዳማዊ ኃይለ ሥላሴ ናቸው። የአፍሪካን አንድነት ያለ ቀዳማዊ ኃይለ ሥላሴ አስተዋጽኦ ለጀግንነት ያስቸግራል። ስለዚህ ያኔ በ2012 ቀዳማዊ ኃይለ ሥላሴ ሐውልት እንዳይቆም አለማሳሰብ ትልቅ የታሪክ ስህተት ነው። ብዙዎቹ በዚያ ወቅት በወሳኝ ቦታ ላይ የነበሩት ሰዎች ታሪክን እንደ መማሪያ ሳይሆን እንደ መዋጊያ መሳሪያ ከመጠቀም የመጣ አባዜ ነው። በእውነቱ ስተሩት አይመስለኝም የቀዳማዊ ኃይለ ሥላሴ ማስተዋጽኦ። ነገር ግን ለቀዳማዊ ኃይለ ሥላሴም ሆነ ለኢትዮጵያ ታሪክ በነበራቸው አመለካከት ምክንያት ያን እውቅና ሊሰጡት አልቻሉም። ዛሬ ይህ ስህተት መታረሙ ትልቅ በሳልነትና ልበሰፊነትን የሚያመለክት ነው እና አግባብ ያለው እርማት ተካሂዷል። ይህንን በምናደርግበት ጊዜ ቀዳማዊ ኃይለ ሥላሴን ሁለገብ የሆነውን አስተዋጽኦአቸውን ለመመስከር የተቋቋመ ሐውልት አይደለም። ይህ ሐውልት ምን ጥያቄ ሊነሳበት የማይችል የቀዳማዊ ኃይለ ሥላሴ ለአፍሪካ አንድነት፣ ለአፍሪካ ነጻነት ላደረጉት ትግል እውቅና መስጠት ነው። ያ ደግሞ በማንኛውም የታሪክ መዘክር ጥያቄ ሊመሳበትና ጥርጣሬ ሊወድቅ የሚችል አይደለም።
መልካም። ፕሮፌሰር ሹመት፣ የቀዳማዊ ኃይለ ሥላሴ አስተዋጽኦ ሲባል በዝና ብዙዎች በሚጋሩት ስሜት ከሚገለጸው ባሻገር ታሪካዊ ጭብጡን ዳራውን እንዲያስይዙን አንድ መሪ አልምቷል በተባለው ስራ እንደሚወደስ፣ አጥፍቷል በተባለበት ነቀፌታ እንደሚቀርብበት ሁሉ በዚህ በዓለም አቀፍ ደረጃ ጭምር እውቅና በተሰጠው ይህ ለተለየ ክብርና አድናቆት የበቁበት ይልቁንም ደግሞ ለአፍሪካ አንድነት ምስረታ በቀዳሚነት ልዩና ከፍተኛ አስተዋጽኦ አድርገዋል የሚባሉባቸውን ስራዎች እስኪ ተጨባጭ አድርጉልኝ።
እሺ፣ የኢትዮጵያ አስተዋጽኦ የአፍሪካ አንድነትን በማቋቋም ቀደም ሲልም ብዙ ሀገሮች ነጻነታቸውን እንዲያገኙ ብቸኛ ድምጽ ሆና ለብዙ ጊዜ የታገለችው ኢትዮጵያ ናት። ያንንም የመሩት የነበሩት ቀዳማዊ ኃይለ ሥላሴ ናቸው። ካላቸው እጅግ በጣም ውሱን የሆነ በጀትና እጅግ በጣም ውሱን የሆነ የሰው ኃይል አሉ የሉም የሚባሉትን ባለስልጣኖቻቸውን ለዚህ ጉዳይ ነው ያዋሉት። ብዙዎቻችሁ ታውቁታላችሁ። እነ ጸሐፊ ትእዛዝ አክሊሉ ሀብተወልድን፣ እነ ከተማ ይፍሩን፣ ከዚያ በኋላ ደግሞ የመጡትን ወጣት በውጭ ጉዳይ ሚኒስትር ይሰሩ የነበሩ ሰዎች በዛ ጊዜ ሌላ ደጋፊ ባልነበረበት ወቅት የአፓርታይድን ጉዳይ፣ የሳውዝ ዌስት አፍሪካን አሁን ናሚቢያ የተባለችውን ጉዳይ በዓለም ፍርድ ቤት ይዘው ይንከራከቱ የነበሩት የኢትዮጵያ መሪዎች ናቸው። እንዳሁኑ 40-50-60 አገሮች በዙሪያቸው አልነበሩም እና ይህንን እውቅና መቃት ኢትዮጵያም ለዚያ የከፈለችው መስዋዕትነት ለማስታወስ አለመፈለግ ትልቅ የታሪክ ስህተት ነበር ነው የምለው።
መልካም። ፕሮፌሰር ሹመት፣ ወደ ነቢያት ከመመለሴ በፊት እርስዎ ጋር ልቆይ ነው። በኢትዮጵያ ጉዳይ ላይ በርካታ ጽሁፎችን ጽፈዋል። ወደ ኋላ መለስ ብሎም በቀድሞ የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ኮሌጅ፣ በዛሬው አዲስ አበባ ዩኒቨርሲቲ የመመረቂያ ጽሁፎም በኳሚ ንኩርማና ፓን አፍሪካኒዝም የሚባለው እንቅስቃሴ ዙሪያ ያተኮረ እንደሆነ ተረድቻለሁ። ቀዳማዊ ኃይለ ሥላሴ በዚያ ዘመን በዚያ ጊዜ የቅኝ ግዛት አፍሪካን በወረረበት ዘመን እንዴት ተቻላቸው? እንዴትስ ያ ፍላጎት ሊመነጭ ቻለ? ኢትዮጵያ ራሱ በተደጋጋሚ ቅኝ ገዢዎች ኢላማ የነበረች ሀገር እንደመሆኗ ቻለ ያን ምሳሌነትስ ማምጣት እንዴት ተከናወነ?
አሁን በተከታተው እኔ በ1963 ዓመተ ምህረት በኢትዮጵያ ተቀጣጥ ተቀዳሚ ኃይለ ሥላሴ ዩኒቨርሲቲ በታሪክ ሲመረቅ የመመረቂያ ጽሑፌ ፓን አፍሪካኒዝም ኤንድ ክዋሜ ንክሩማ ነው። በዚያ ወቅት የነበሩ ወጣቶች በንክሩማ ሀሳብ እጅግ በጣም ተማርከል ነበረ። በዚያም የተነሳ ነው እንግዲህ በዚህ ላይ ጥናት እንዲያተኩር ያደረኩት እና በዚያም ጥናት እዚያም በኋላ ባደረኳቸው ምርምሮች የሚታየኝ ነገር በእውነቱ ቀዳማ ኃይለ ሥላሴ ኢትዮጵያን ወደ አፍሪካ ያዞሩ መሪ ናቸው ለማለት ያስደፍራል። ቀደም ሲሉ የነበሩት የኢትዮጵያ ነገስታት አብዛኛው ትኩረታቸው በኢትዮጵያ ላይ የሚመጣውን አደጋ እንዲሁም ኢትዮጵያ ልታገኝ የምትፈልገውን እድል ታገኝበት ወደ ነበረው አቅጣጫ ነው። ቀደም ሲሉ ከመካከለኛው ዘመን ጀምሮ የነበሩት የኢትዮጵያ ነገስታት ትኩረት የተመለከት እንደሆነ በአብዛኛው ወደ ቀይ ባህር፣ ወደ መካከለኛው ምስራቅ ነው። ምክንያቱም ስጋቱ የሚመጣው ከዚያ አካባቢ ነው። ንግዱም ያለ ከጠቅላላ የዓለም ገበያው ያለ ወደዚያ ስለነበረ ብዙ ጊዜ ትኩረታቸው ወደዚያ ነው። ቀዳማዊ ኃይለ ሥላሴ ናቸው ገና ከአልጋ ወራሽነት ጊዜ ጀምሮ አንደኛ በዓለም ደረጃ በማስተዋወቅ፣ ሁለተኛ ደግሞ ኢትዮጵያ ከሌሎቹ የአፍሪካ እህት ሀገሮች ጋራ የተሻለ ዝምድና አላት ብለው ይህንንም በተግባር ለመተርጎም ያንን ሊያስፈጽሙ የሚችሉ ሰዎችን በመመደብ እንዲሁም ደግሞ በዓለም አቀፍ ደረጃ በጥቁሮች ላይ የሚደረገውን በደል እንደዚሁ ድምፅ በመሆን ምክንያቱም እንግዲህ ትንሽ ዘመናዊ ትምህርትም አይክፉበት እንጂ ስለጠመሱ ኢትዮጵያም የዚህ አካል መሆኗ ስለተረዱ ለሌሎቹ ግልጽ ያልሆነው ነገር ኢትዮጵያ የአፍሪካ አካል መሆኗን ከሌላው አፍሪካ ልታገኝ የምትችለው ድጋፍና ጉልበት ለነሱ ይታያቸው አይችልም። ቀዳማዊ ኃይለ ሥላሴ በተነሱበት ጊዜ ይሄ ግልጽ ሊሆን መጥቷል። ስለዚህ ለሌሎች ያልታየው ለእሳቸው ይታይ ነበር። እንግዲህ እኒህ ንጉሠ ነገሥት ናቸው አብዛኛው ይሄ ትልቅ ትግልና ተራማጅን የሚያስመስል እንቅስቃሴ ነው። ያን ሲያደርጉ ደግሞ ተቃውሞም ነበረባቸው። አሁን እኔ ቀዳማዊ ኃይለ ሥላሴን ለአፍሪካ ያደረጉትን አስተዋጽኦ በአብዛኛው የማሰምርበት ዋናው ጉዳይ ይህን ሲያደርጉ ቀላል አልነበር። ምክንያቱም እሳቸው ድጋፋቸው የሚመጣው ከምዕራብ ነው። ቀዳማዊ ኃይለ ሥላሴ እነዚህን የአፍሪካ ጉዳዮች በማራመዳቸው ከምዕራቡ የሚደርስ ጫና ነበረ። ለምሳሌ በደቡብ አፍሪካ በነበረው በአፓርታይድ ሲስተም ያንን በየጊዜው የኢትዮጵያ ባለስልጣናት የሚያወግዙበት ጊዜ ኢትዮጵያ በአብዛኛው ሳውዝ አፍሪካን ቦይኮት ስታደርግ፣ እንዲሁም ደግሞ የሳውዝ ዌስት አፍሪካን ጉዳይ በዓለም ፍርድ ቤት ይዛ ከላይቤሪያ ጋር ብቻ ሁና ይዛ ያንን በምታቀርበት ጊዜ ከምዕራቡ ዓለም ከፍተኛ ጫና ነበረ። ኢትዮጵያ ደግሞ በምዕራቡ እርዳታ ላይ በጣም መታገድ ነበረ። ስለዚህ ያም እንኳ ጫና ያለባቸው ነው ይህን ተቋቁመው ያን ሁሉ ግልጋሎት ያበረከቱት። በኋላ ለነጻነት ተዋጊዎች ቀጥታ የሆነ ድጋፍ ሁሉ እንዲሁም የእነሱን ጉዳይ በዓለም አቀፍ መድረክ ላይ በማሰማት ረገድ ሁሉ ያን ትግል በሚያካሄዱበት ጊዜ ቀላል አልነበረም። ጫናው ከባድ ነበረ እና ያንን ሁሉ ተቋቁመው ቀዳማዊ ኃይለ ሥላሴ ይህንን አስተዋጽኦ ያደረጉት እና ለአንድ ንጉሠ ነገሥት አብዮታዊ ላልሆነ ንጉሠ ነገሥት ይሄ ተግባር ከፍተኛ አንድምታ ያለው ነው።
መልካም ምሳሌነቱንም ሆነ ሌሎች ተያይዘው የሚታዩ ጉዳዮች ፈተናዎችን ጨምረን ገፋ አድርገን እንመለከታለን። ነቢያት፣ ወደ አንተ ልምጣ። ቀደም ብዬ እንደጠቆምኩት በዚህ በዩናይትድ ስቴትስ ተወልድ፣ በዚህ በዩናይትድ ስቴትስ አድገ፣ ይልቁንም በዩናይትድ ስቴትስ የትምህርት ስርዓት ውስጥ ላለፈ ሰው የአፍሪቃ የቤተሰብ ታሪክ ፍለጋው ተፈጥሯዊ ሂደትም ቢሆን አንተ በሄድከው ደረጃ መግፋትና ቀደም ብዬ እንደጠቆምኩት በዚህ ሰዓት ፕሮግራማችንን የሚከታተሉ በእርግጥ ኢትዮጵያ ውስጥ ያደገ አይደለም ወይስ ኪሎ ድረስ ለባህልም ሆነ ለቋንቋ ያለህ ቅርበት ያስገርማል። እንዴት ግን በዚህ ጉዳይ ለተሳብ ቻል? ከቀዳማዊ ኃይለ ሥላሴ ሐውልት ቀደም ብለው ፕሮፌሰር ሽመት በገለጹት ደረጃ ወሳኝ አስፈላጊ መሆኑ ግልጽም ቢሆን ላንተ ሩቅ ይመስላልና በተለምዶ መንገድ ስንመለከተው እንዴት ተሳብክ? እንዴትስ ወደዚህ ጉዳይ ገባ? በዚህ ጉዳይ ላይ ትኩረት ያደረገ ድርጅት ሥላሴ በሚል ያቋቋምከው ድርጅትንም ትመራለህና ከሌሎች አፍሪካ መሪዎች ጋር መጻጻፍ፣ ለኢትዮጵያ መሪዎች መጻፍ፣ በርካታ ስራዎችን ማድረግህን በጊዜው ተከታትለናል። እስኪ አስረዳን።
እሺ፣ ቀደም ሲል እንደተናገርከው ለአድማጮቻችን፣ እኔ አሜሪካን ሀገር ነው ተወልጄ ያደኩት። እዛ ተወልጄ ባድግም በቤተሰቦቼ ምክንያት የኢትዮጵያን ታሪክና ባህል እንዳከብር ለማክበር ችያለሁኝ፣ ለማወቅም ችያለሁኝ እና የኢትዮጵያን ታሪክ ጠንቅቄ ስለማወቅና በውስጥ ያለው ስነ ልቦና በኢትዮጵያዊነት የተቀረጸ በመሆኑ ነው ወደዚህ ውስጥ ልገባ የቻልኩት። ግርማዊነታቸው የሚገባቸውን የክብር ቦታ ባለመስጠታቸው ትልቅ ታሪካዊ ክህደት መስሎ ስለታየኝ፣ እኔ ደግሞ በኢትዮጵያ ታሪክ እጅግ በጣም የምኮራ ወጣት ስለሆንኩ ይሄ ነገር ልክ አይደለም፣ ለአፄ ኃይለ ሥላሴ ደግሞ የአፍሪካ ቅጥር ግቢ ውስጥ ሐውልት ሊቆምላቸው ይገባል በማለት ሥላሴ ስታንዳርድ ፓን አፍሪካን መላ አፍሪካን ያካተተ ድርጅት በማቋቋም ወደ የግርማዊነታቸውን ሐውልት ለማቆም ከፍተኛ የቅስቀሳ ስራ ወደ ማድረግ ሂደት ውስጥ አመራው። ኦንላይን ፔቲሽን ወይም ደግሞ change.org አማካኝነት የፊርማ የማሰባሰብ ስራ ውስጥ ገብተን ነበር እና ከ2400 በላይ ፊርማዎች አሰባስበን ነበር። ይኸውም ፊርማው ደግሞ ያው የአፍሪካ ህብረት ውስጥ የግርማዊነታቸው ሐውልት ይቁም በሚል ነው እንቅስቃሴያችን ስናራምድ የነበረው እና ብዙ ደጋፊዎች ልናገኝ ችለን ነበር በወቅቱ እና ለአፍሪካ መሪዎች በመጽሐፍ ዩቱብም ላይ ከ42 ደቂቃ በላይ ለምን እንደሚገባቸው የጭፍን ደጋፊነት ሳይሆን ከ1923 ዓመተ ምህረት በፈረንጅ እስከ 1974 ዓመተ ምህረት ድረስ አፄ ኃይለ ሥላሴ ለአፍሪካ አንድነት ድርጅት ምስረታ፣ ከዛም ቀደም ሲል ደግሞ በአፍሪካ በአህጉራችን ውስጥ ለነበሩት የነጻነት ትግሎች ምን አይነት እገዛ ያደርጉ እንደነበር በማስረዳት ለምን ሐውልት ሊቆምላቸው እንደሚገባ ከፍተኛ ትምህርታዊ የሆነ ሞልታይሚዲያ ፕሬዘንቴሽን አቅርበን ነበር። ለኢትዮጵያ መንግስትም ጽፈን ነበር ጥያቄያችንን እንዲቀበሉ ለማድረግ እንዲደግፉ ለማድረግ ከተወሰኑ የመንግስት ባለስልጣናት ጋር ተጻጽፌ ነበር። በግላቸው ጥያቄውን እንደሚደግፉ ለግርማዊነታቸው ሐውልት እንደሚቆም አምነው፣ ነገር ግን የኢትዮጵያ መንግስት ወክለው በጽሁፍ ያንን ሊያሰፉ እንደማይችሉ ነግረውኝ ነበር በወቅቱ። እሱ ግን ተስፋ አላስቆረጠኝም። ብዙ የአፍሪካ መሪዎች የእሳቸውን ታሪክ ስለሚያውቁ፣ ኢትዮጵያ ደግሞ ለፓን አፍሪካኒዝም መፈጠር ዋና ምክንያት እንደሆነ ደግሞ የሚያውቁ አሉ። ቀደም ሲል ዶክተር ሹመት ጥሩ አድርገው ገልጸውታል የአፄ ኃይለ ሥላሴን አስተዋጽኦ። ከአፄ ኃይለ ሥላሴ በፊት ደግሞ ብንመለከት በ1896 የአድዋ ድል ነው በአጼ ምኒልክ የተመራው የአጼ ምኒልክ የምሩት ጦርነት እና ያገኙት ድል ነው ፓናፍሪካኒዝም እንዲፈጠር ያደረጉ። ያ ድል የተገኘው በ1896 ሆኖ ሳለ በ1897 ዓመተ ምህረት ፓናፍሪካኒዝም የሚለው ቃል የተጸነሰው በጥቁር አሜሪካኖች ከአድዋ ድል ቀጥሎ ነው። ስለዚህ ኢትዮጵያዊነት ነው እንደውም ያ ኢትዮጵያን በአንድነት ተረባርበው ያገኙት ውጤት ያገኙት ድል ነው ለፓናፍሪካኒዝም መፈጠር ምክንያት የሆነውና በዛ ታሪካችን ላይ ተንተርሽ ነው ይህንን ጥያቄ ያቀረብኩትና በመጨረሻ እንደዚህ ተሳክቶ ስኬታማ በመሆኑ ሁላችን ደስ ብሎናል፣ እኔም ደስ ብሎኛል።
መልካም። በስነ ስርዓቱም ተጋብዘ ከዚህ ከዩኤስኤስ ሄደ መሳተፍና በውን ለመመስከር በቅተሃል። ነቢያት የታሪክ ጥናት ለማድረግ ብዙ መሄድህንም ያመላክታል ያነሳሳቸው ሀሳቦች። ባጭሩ የምትመለሰው ጥያቄ ልጠይቅ፣ በግል ቀደም ብለህ ያደረካቸውን የሄድክበትን ጉዞ ለመጓዝ ምንድን ነው መነሻ የሆነ? የኢትዮጵያን ታሪክ ለማወቅ የአፍሪካን ታሪክ የቤተሰቦችህን ታሪክ ለማጥናት መፈለጉ ብዙ የሚከብድ አይመስልም። ከዛ ባለፈ ግን አሁን በተጓዝክበት ርቀት እንድትሄድ የኢትዮጵያን ታሪክ እንድትመረምር እንድትጠይቅ ማን አነሳሳ? ማን ምሳሌ ሆነ? በተለየ ስሜት የተሳብክ ይመስላልና
አንዱ የግርማዊነታቸው ታሪክ በራሱ ሊሆን ይችላል የሌሎች ኢትዮጵያውያን። ግን ደግሞ በግሌ አያቴ ሻለቃ ለማ ወልደ ጻድቅ እጅግ በጣም አዎንታዊ ተጽዕኖ ፈጥሮብኛል። ኢትዮጵያን ታሪኳን እንዳከብር፣ በማንነቴ እንድኮራ እና ለሀገሬ ደግሞ መስዋዕት እንድከፍል በሚያስፈልገው ጉዳይ ለኢትዮጵያ ለሀገራችን ለወገን አለኝታ እንዲሆን በተለያየ ከትንሽነት እድሜ ጀምሮ እስከ ለተሞቱ ድረስ ብዙ ምክር ለግሶኛል እና የእሱ ተጽዕኖ ነው ብዬ ነው የማስበው።
መልካም። ፕሮፌሰር ሹመት ወደ እርስዎ ልመለስ፣ የመጨረሻ ጥያቄ ልወርውር። ቀደም ብለው በገለጹልን ታሪክ ውስጥ ከቅኝ ግዛት ነጻ ለመውጣት በዓለም ዙሪያ በተደረጉ ተጋድሎች ቀዳማዊ ኃይለ ሥላሴ ተሰሚነት ከማግኘታቸውም ዋና ትኩረታቸውም አድርገው በአስተዳደራቸው ውስጥ የሚገኙ ቀደም ስም ጠቅሰው ያነሷቸውን ታዋቂ መሪዎቻቸውን ሳይቀር በዛ መንገድ ማሰለፋቸውን ጠቅሰዋል። በአንጻሩ በትይዩ ደግሞ የነበሩ ፈተናዎችንም አመላክተዋልና በጥቁር ዓለም ያን ሐል ተቀባይነት ለማግኘት እንዴት አበቃቸው? የነጻነት ተጋድሎ የሚጠይቀው ፈተና ምናልባትም ብዙዎችን በራሳቸው ሁኔታ ውስጥ እንዲታጠሩ በሚያደርግበት ሌላ ቀርቶ ጥቁር አሜሪካውያንን ሁሉ በተለየ ስሜት ያነሳሳ መሆኑን የማርክስ ጋርቬን እንቅስቃሴ በታሪካዊ ምሳሌነት የሚጠቀሰውን ይጨምራል። ዓለም አቀፋዊ ይዘትም እንዲኖረው ያደረገ ይመስላል። እስኪ ባጭሩ እሱን ያስረዱ።
አዎ፣ አንደኛውና ዋነኛው ቀደም ሲል ነቢያት ተክሶታል። ከአፍሪካ ውጭ የነበሩ የአፍሪካ ተወላጆች ጥቁሮች ማለት ነው፣ ኢትዮጵያን ልክ አይሁዶች እስራኤልን እንደሚያዩት ነው ያዩ የነበረ። ዙሪያውን በሚያዩበት ጊዜ በ18ኛው ክፍለ ዘመን የሚሆን በ19ኛው ክፍለ ዘመን በባርነቱ ዘመን ጥቁር ራሱን የሚያስተዳድርበት ሀገር ቢኖር ኢትዮጵያ ብቻ ነው። እና አንድ ቀን ልክ እስራኤል በአንድ ቀን ቀኑ ሲደርስ ትነሳለች እንደሚባለው የጥቁሩን ዘር ቀኑ ሲደርስ አንድ ቀን ተሰባስቦ ኢትዮጵያ ላይ ይነሳል የሚል ከፍተኛ የሆነ ተቀባይነት ያለው ሌጀንድ ይስፋፋ ነበረ።
አፈታሪክ።
በኋላም በተለይ ከአድዋ በኋላ ይሄ እውነትም እየሆነ መጣ። ኢትዮጵያ እንደ ኃይል ተነሳለች። ኢትዮጵያ ለመጀመሪያ ጊዜ ማንም ጥቁር አድርጎት የማያውቀውን የነጭ ኃይል አሸንፋ የራሷን ነጻነት አረጋግጣለች። ይቺ ኢትዮጵያ በኋላ የሁላችንም መሰባሰቢያ ትሆናለች የሚለው ከ19ኛው ክፍለ ዘመን መጨረሻ እና ከ20ኛው ክፍለ ዘመን መጀመሪያ ጀምሮ እጅግ በጣም የተስፋፋ ብዙዎችን ተስፋ እያደረጉባት ወደ ኢትዮጵያ እየተመለከቱ መሄድ ጀመሩ። በዚያ ጊዜ ነው ደግሞ ለመጀመሪያ ጊዜ በቅኝ ግዛት ትምህርት ቤቶች ውስጥ ዘመናዊ ትምህርት እየተማሩ አዳዲስ ወጣት አፍሪካውያን በምዕራብ አፍሪካም በምስራቅ አፍሪካም እንደዚሁ ንቃት መጨመር የጀመሩት እና ይህ ሁኔታ ከማን ጋር ይሄዳል? ራስ ተፈሪ የተባሉ ወጣት በዚያ በወቅቱ ተራማጅ የሚባሉ መሪ የበቀሉበት ጊዜ ነው የነበር። በ1920ዎቹ ጀምረው አውሮፓን ጎበኙ፣ ኢትዮጵያን አስተዋወቁ። ይህ ለብዙ ጥቁር ትልቅ ተስፋ ነው የሆነው እና የዚህ የራስ ተፈሪያ ሙቭመንት የምንለው ከዚያ ጋር የተያያዘ ነው። ቀደም ሲል በአድዋው ድል ጋር ተያይዞ የተነሳው እውቅና አሁን እንዲያውም የበለጠ መልክና ቅርጽ የያዘ አስተማማኝ የሆነ ዘመናዊም የሆነ ልዑን ኢትዮጵያ ውስጥ መነሳቱ እና በሱ ዙሪያ ይሄ ተስፋ እየተሰባሰበ ሄደ። ይበልጥ ደግሞ በፋሲስት ወረራ ጊዜ እሳቸውም በዓለም አቀፍ መድረክ ያደረጉት ታሪካዊ ንግግር የኢትዮጵያን ጉዳይ ለአምስት ዓመት እንዳይዳፈን ችቦውን ይዘው ሲያበሩ መቆየታቸው፣ ይህ ሁሉ በኋላ ለመጣው በእሳቸው ዙሪያ መሰባሰብ እና እሳቸውን ድምፅ የመስማት አዝማሚያ ከፍተኛ አስተዋጽኦ አድርጓል።
አድማጮች፣ ለሌሎች ቀሪ ጥያቄዎቻችን ፕሮፌሰር ሹመት ሲሻኝና አቶ ነቢያት አክሊሉ የሚሰጡትን ምላሽ በተከታይ ፕሮግራማችን እናቀርባለን። ሙሉውንም በድረገጻችን እናቀርባለን። ለአሁኑ ግን ለጊዜያቸው ተወያዮችን ፕሮፌሰር ሹመት ሲሻኝንና አቶ ነቢያት አክሊሉ ደምሴ ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ።
እኔም አሉላንም እንግዶቹንም አመሰግናለሁ። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ አት ቪኦኤ አምሃሪክ ማግኘት ይቻላል። በትዊተር ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። እያስተናገድኳችሁ ያለሁት ሰሎሞን አባተ ነኝ። ፕሮዲውሰሯ ብርሃን ኃይሉ ነች። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ተከታዩ የሙዚቃ ቃና ነው። ዝግጅቱን አቀናብሮ የሚያቀርብላችሁ ደሳለኝ መኮንን ከድግሱ ጋር ይጠብቃችኋል። ለእርሱ ላስረክባችሁ።
ሰላሙን አመሰግናለሁ የአየር መስመሩን ስለለቀቅልኝ። ሰላም ሰላም ሰላም፣ ጤና ይስጥልኝ የተከበራችሁ ሙዚቃ ቃና አድማጮች በያላችሁበት ሳምንታዊ የክብር ሰላምታዬ ይድረሳችሁ። በዛሬው የሙዚቃ ቃና ፕሮግራም የተለያዩ ምርጥ ዜማዎችን ይዤላችሁ ቀርቤያለሁ። አዳዲስ ከወጡ አልበሞች መካከል በቢልቦርድ ሰንጠረዥ ላይ በያዝነው ሳምንት በሽያጭ የበላይነቱን የያዙትንም አልበሞች እነግራችኋለሁ። የምሽት ፕሮግራማችንን የምንጀምረው ታዲያ ሃንጋ በተሰኘው በማዶና ዜማ ይሆናል። ሰንጋ በተሰኘው ተደናቂ የማዶና ዜማ ነው የምሽት ፕሮግራማችንን የጀመርነው። ይህ ዜማ የተጻፈውና የተቀነባበረው በራሷ በማዶና ሲሆን ዜማው እንደወጣ በዓለም በ41 ሀገሮች የሙዚቃ የቢልቦርድ ሰንጠረዥ ላይ የበላይነትን ይዞ ነበር። በዩናይትድ ስቴትስ በቢልቦርድ ሰንጠረዥ ላይ ለአንደኝነት ደረጃ ከደረሱት በርካታ የማዶና ዜማዎች ሰንጋብ አንዱ ነው። በአድናቂዎቿ ዘንድ የፓፓ ንግስት እየተባለች የምትጠራው የ59 ዓመቷ አርቲስት አሁንም አልፎ አልፎ ከሙዚቃው መድረክ አልጠፋችም። ቀጥለን የምናደምጠው ዜማ የቦብ ማርሊን ዜማ ይሆናል። ታዋቂው የሬጌ ንጉስ ቦብ ማርሊ እንደ አውሮፓውያን አቆጣጠር በ1979 ሰርቫይቫል ብሎ ባወጣው አልበም ውስጥ ካካተታቸው 10 ዜማዎች መካከል በመቀጠል የምናደምጠው ዚምባብዌ የተሰኘው ዜማው ይገኝበታል። የአውሮፓን አቆጣጠር በ1979 ሰርቫይቫል በተሰኘው የቦብ ማርሊ አልበም ውስጥ ከተካተቱት ዜማዎች መካከል ዚምባብዌ የተሰኘውን ዜማውን ነበር ያደመጥነው። ቦብ ማርሊ ራሱ ነበር ይህንን ዜማ የጻፈው። በወቅቱ ሮዲሻ ተብላ ትጠራ የነበረው ያሁኒቷ ዚምባብዌ ከእንግሊዞች ቅኝ ግዛት ለመውጣት የሽምቅ ጦርነት ውጊያ ላይ ነበረች። ከዚያም በሮበርት ሙጋቤ መሪነት ዚምባብዌ ነጻ ወጣች። ዚምባብዌ ነጻነቷን ስታከብር ቦብ ማርሊ በሳሊስበሪ በአሁኗ ስሟ ደግሞ ሃራ ሬ ተብላ በመትጠራው የዚምባብዌና ከተማ ተገይቶ የሙዚቃ ትርኢት አሳይቶ ነበር። የተከበራቸው ሙዚቃ ቃና ድምጾች አሁንም ከቦብ ማርሊ ምርጥ ዜማዎች መካከል አይረን ላየን ዛየን የተሰኘውን ምርጥ ዜማውን እናደምጥ። Iron Lion Zion የተሰኘውን የቦብ ማርሊን ዜማ ነበር ያደመጥነው። ዜማው ከራስ ተፈሪያን እምነት ጋር የተገናኘ ነው። በዜማው ላይ Zion ብሎ የሚጠራው ኢትዮጵያን ሲሆን The Lion ያለው ደግሞ በቀድሞ የኢትዮጵያ ባንዲራ ላይ የሚገኘውን የአንበሳ ምስል ነው። ሌላ ምርጥ የቦብ ማርሊን ዜማ ላሰማችሁና በዚህ ሳምንት በቢልቦርድ ሰንጠረዥ ላይ የበላይነቱን ያዙትን ዜማዎች እነግራችኋለሁ። በቅድሚያ ግን Could You Be Love? Could You Be Loved? It's the new Bob Marley. Zema neber. Ya demat nou. Armatoch wada Amerika ni Billboard Center. Jilu sa da chunna da diskot album uch makakal bazzi hi ya salif nba lo samint bashi ya jawala innet. Ya zutin bin malakat a body with a hoodie. It's the new hoodie album. Arba sabat shikin chumba mashit ya andan innet in dara jasiz. I am I was. It's the new 21 Savage album. Arba shikin chumba mashit ya wala ten innet in dara jaya. Ya za sihon Future Hendrix Present The Wizard. It's the new future album. ሳምንት ሽቅጅል በመሸጥ የሶስተኝነትን ደረጃ ይዟል። በዚህ ሳምንት ወደ ነጠላ ዜማዎች ገባ ብለን ደግሞ ከመቶቹ ምርጥ ዜማዎች መካከል ከአንደኛ እስከ ሶስተኛ ያዙትን ነጠላ ዜማዎች ብንመለከትና የሶስተኝነትን ደረጃ ከያዘው ዜማ ብንጀምር
Crash that my place, baby, you're wrecked. Needless to say, I'm keeping up.
Without Me የተሰኘው የሄልሲ ዜማ በዚህ ሳምንት የሶስተኝነትን ደረጃ ሲይዝ የሁለተኝነትን ደረጃ ያዘው ዜማ ደግሞ I've been thinking I want you to be happier I want you to be happier When the morning comes and we see what we've become In the cold light of day we're aflame in the wind not the fire Happier የተሰኘው የማርሽሜሎ እና የባስቴል በጋራ የተጫወቱ ዜማ በዚህ ሳምንት የሁለተኝነትን ደረጃ ሲይዝ የሳምንቱ ምርጥ አንደኛ ዜማ Seven Rings የተሰኘው የአሪያና ግራንዴ ዜማ በዚህ ሳምንት አንደኝነትን ደረጃ ይዟል። እስቲ ይህንኑ የሳምንቱን ምርጥ አንደኛ ዜማ እያደመጥን እንቆይ። አሜሪካን ቢልቦርድ ሰንጠረዥ ላይ ከመቶቹ ምርጥ ዜማዎች መካከል በዚህ ሳምንት የአንደኝነትን ደረጃ የያዘውን Seven Rings የተሰኘውን የአሪያና ግራንዴን ዜማ ነበር ያደመጥነው። አርማጮቹ ያደመጣችሁት ያላችሁት ከአሜሪካ ድምጽ ሬዲዮ ካማረኛው ክፍል እየተዘጋጀ የሚቀርበውን የለተቅዳሜን የሙዚቃ ቃናን ፕሮግራም ነው። እኔም ስቱዲዮ 14 ከማይክሮፎኑ ፊት ለፊት ደሳለኝ መኮንን ነኝ። አስተያየቶቻችሁ ኃይለዩ ጻፉልን፣ ደውሉልን። የስልክ ቁጥራችን 202-205-9942 ሲሆን ለአማርኛው ክፍል መልእክት ስትተው የውስጥ ቁጥራችን 14 መሆኑን አትዘንጉ። ኢሜል ለምታደርጉልን ደግሞ የኢሜል አድራሻችን horn@voanews.com ወይንም kana.des@voanews.com ብላችሁ ኢሜል ብታደርጉልን ይደርሰናል። በፖስታ ደብዳቤ አሽጋችሁ ለምትልኩልን ደግሞ የፖስታ አድራሻችን ለሙዚቃ ቃና ቮይስ ኦፍ አሜሪካ አማሃሪክ ሰርቪስ ዋሽንግተን ዲሲ 20237 USA ብላችሁ ብትጽፉልን ይደርሰናል። የፖስታ አድራሻችን እንደገና ልድገምላችሁ፣ ለሙዚቃ ቃና ቮይስ ኦፍ አሜሪካ አማሃሪክ ሰርቪስ ዋሽንግተን ዲሲ 20237 USA ብላችሁ ብትጽፉልን ይደርሰናል። ስለዚህ ጻፉልን፣ ደውሉልን። አስተያየቶቻችሁን በደስታ ተቀብለን ነው የምናስተናግደው።
after this like this. You almost got to watch it. She wanna fight with lame chicks, blow my day. She wanna respect the rest, kick me to the curb. If she find one strand of hair longer than hers, she wanna love in the jacuzzi, rub up in the movies, access to the old crib, keys to the new. She wanna answer the phone, tattoo her arm. That's when I gotta send her back to her mom. She called me heartbreaker when we apart, it makes her want a piece of paper, scribble down I hate ya. But she knows she love Jay because she love everything Jay say. Jay does it all.
ሃርትብሬከር የተሰኘውን የመሪያ ኬሪን ዜማ ነበር የተጫወትነው። ጄዚ ነው ያጀባት። የተከበራችሁ ሙዚቃ ቃና አድማጮች ለዛሬ ተመደበልኝ ሰዓት እየተገባደደ ነው። አብራችሁ ስለቆያችሁ እጅጉን በጣም አመሰግናለሁኝ። በሚቀጥለው ሳምንት እስከምንገናኝ ካርዲቢ ቦዳክ ይያለው ይያለች በምትጫወተው ዜማ አሰናበታችኋለሁ። ሳምንት እንገናኛለን። ታዲያ እስከ ሳምንት በሰላም በፍቅርና በጤና ሰንብት። ደሳለኝ መኮንን ነኝ በእኔ በኩል Ciao.
You can fuck with me if you wanted to. These expensive, these is red bottoms, these is bloody shoes. Hit the school, I can get them both, I don't wanna choose. And I'm quick, cutting off, so don't get comfortable. Look, I don't dance now, I make money move. Say, I don't gotta dance, I make money move. If I see you now, speak, that means I don't with you. I'm a boss to a worker, so I make bloody moves. Now she say, she gon' do what or who? Let's find out and see. Cardi B, you know where I'm at, you know where I be. You in the club, just to party, I'm there, I get paid a fee. I be in and out them banks so much, I know they tired of me. Honestly, don't give a fuck. about who in front of me. Drug two mixtapes in 6 months, we'll be breaking as hard as me. I don't bother with these, don't let these bother me. They see pictures, they say goals, I'm who they tryna be. Look, I might just chill in some babe, I might just chill with your boo, I might just feel on your babe. My feel like a lake, he wanna swim with his face. I'm like, okay, I let him get what he want. He buy me Yves Saint Laurent and the new wave. When I go back to the horse, I got the trunk in the front. I'm the hottest in the streets, know you probably heard of me. Got a bag and fix my teeth, hope you know it ain't cheap. And I pay my mama bills, I ain't got no time to chill. Things be mad at me, they baby father what a bill. They little you can f*** with me if you wanted to. These expensive, these is red bottoms, these is bloody shoes. Hit the school, I can get them both, I don't want to choose. And I'm quick, cutting off, so don't get comfortable. Look, I don't dance now, I make money move. Say, I don't gotta dance, I make money move. If I see you now, speak, that means I don't f*** with you. I'm a boss to a worker, I make bloody moves. If you a f***, you get popped. You a goofy, you a op. Don't you come around my way, you can't hang around my block. And I just took my account, turns out I'm rich, I'm rich, I'm rich. I put my hand above my hip, I bet you dipsy, dipsy, dipsy. I say, I get the money and go. This is high like a soul, my glitter is gold. Tell that little bitch to her roll. I just a rope and a rose, I just came up in a rave. I need to fill up the tank, no, I need to fill up the safe. I need to let all these no, they none of them, none of the steak. I go to dinner and steak, only the real can relate. I used to live in the peace, now it's a crib with a gay. Molly got charms, the life on the face. I should let these know, just in case these forgot. I just wanna check the mail, another check them on a doctor. They low, you can f*** with me if you wanted to. These expensive, these is red bottoms, these is bloody shoes. It's the school, I can get them both, I don't wanna choose. And I'm quick, cutting also, don't get comfortable. Look, I don't dance now, I make money move. Say, I don't gotta dance, I make money move. If I see you now, speak, that means I don't f*** with you. I'm a boss to a worker, I make bloody moves. Bloody moves, bloody moves. Hey. Say, little, you can f*** with me if you wanted to. These expensive, these is red bottoms, these is bloody shoes. Hit the school, I can get them both, I don't want to choose. And I'm quick, cutting off, so don't get comfortable. Look, I don't dance now.
Yeah, I'm at the college and I'm not coming on. ዛሬ ይካሄዳል ተብሎ የነበረው የናይጄሪያው ምርጫ ለሳምንት መተላለፉን የምርጫ ኮሚሽኑ አስታወቀ። የአካባቢ ዜና አውታሮች እንደዘገቡት አንዳንድ ለምርጫው አስፈላጊ የሆኑ ግብአቶች ባለመሟላታቸው ነው ቀኑ የተላለፈው። ዩናይትድ ስቴትስ መራሹ የሶሪያ ዲሞክራቲክ ሰራዊት እንደገለጠው ባግሁዝ በተሰኘችው አነስተኛ የሶሪያ መንደር ውስጥ የሚገኘውና ራስም እስላማዊ መንግስት ብሎ የሚጠራው ሽብርተኛው ቡድን የመጨረሻ ይዞታ ተከቦ በሞት ሽረት ላይ ይገኛል። ራሱን የካፊሌት መንግስት ብሎ ያወጀው ቡድን ቀደም ሲል ሶሪያና ኢራቅ ውስጥ ከነበረው ሰፊ ይዞታ እንዲለቅ ተደርጎ በአሁኑ ወቅት በጣም አነስተኛ በሆኑ ቦታዎች ብቻ እንዳለ፣ ታጋዮቹም ከባድ ጥቃት እየደረሰባቸው መሆኑ ታውቋል። የዩናይትድ ስቴትስ ምክትል ፕሬዚዳንት ማይክ ፔንስ ጀርመን ውስጥ በተካሄደ የሙኒክ ጉባኤ ላይ የአውሮፓ ሸሪኮቻቸውን ወቀሱ። ምክንያት በኢራንና በቬኔዙዌላ ላይ ቀዝቃዛ አቋም በማሰማታቸው ወይም በማሳየታቸው። አዲስ አበባ ነኝ፣ ዜናው አበቃ።
የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች እነዚህ ነበሩ። ነገ በእሁድ ምሽት ዝግጅታችን እንገናኝ። ለዛሬ በመላ ባልደረቦቻችን ስም እንሰናበታችኋለን። ፕሮዲውሰሯ ብርሃን ኃይሉ ነች። ያስተናገድኳችሁ ሰለሞን አባተ ነኝ። ሰላም፣ በደህና አደሩ።